አሻም የተከበራችሁ አድማጮቻችን ይህ የቀዳሜ ጨዋታ የእንግዳ ዝግጅት ነው። የጨዋታ ዝግጅታችን የአሜሪካ ግዛቶችን እየተዘዋወረ በአሜሪካ የሚኖሩ ኢትዮጵያውያንን ቃለ መጠይቅ በጨዋታ ሲያቀርብ ወራት አልፈዋል። በዚህ ሳምንት የምንጓዘው ወደ ሲያትል ነው። ሲያትል ከሁለተኛው ዓለም ጦርነት አስቀድሞ በደን ሀብቷና በማዕድን ብትታወቅም ድህረ ሁለተኛው ዓለም ጦርነት የቦይንግ ኩባንያና የማይክሮሶፍት መቀመጫ በመሆን ትታወቃለች። በኪነ ጥበብ በኩል በተለይ በጃዝ ሙዚቃ ሬ ቻርልስና ኩዊንሲ ጆንስ፣ በሮክ ጂሚ ሄንድሪክስ ይጠቀሳሉ። የሲያትል አስተናጋጅ የኢትዮጵያ ኮሚኒቲ ኃላፊዋ ወይዘሮ ሶፊያ ብናልፍ ለዚህ ፕሮግራም ላበረከቱት አስተዋጽኦ ከፍ ያለ ምስጋና ይድረሳቸው። የሂውስተን ነዋሪዎቹ የተማሪ ቤት ወዳጆቼ ለአዲሱ አራምዴና ለሰለሞንም እንዲሁ የከበረ ምስጋናዬን አቀርባለሁ። በሄሪቴጅ ፋውንዴሽንና በሸገር 102.1 ትብብር የሚቀርበው ኢትዮጵያውያን በአሜሪካ ኦራል ሂስትሪ ፕሮጀክት የዛሬ እንግዳችን ወይዘሮ መንቀሌ ቀና ያገለገሉት በመምህርነት ነው። ጡረታ ከወጡ በኋላ ዶቲ በሚል ሌብል የሚታወቅ የማስዋቢያ ቅባቶችን ያመርታሉ። ከወይዘሮ መንቀሌ ጋር የተገናኘ ነው በአጭር ጊዜ ቀጠሮ በመሆኑ ፈቃዳቸውን ሰጥተውኝ ከልብ በመጫወታችን እጅግ አመሰግናቸዋለሁ። በቅድሚያ ወይዘሮ መንቀሌን ላስተዋውቃችሁና በሁለት ክፍል ከሙዚቃ ጋር ቀምረን ወዳዘጋጀነው ጨዋታችን እናመራለን። ውድ አድማጮቻችን በያላችሁበት ቦታ ምቹ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ። ወይዘሮ መንቀሌ ቀና ተወልደው ያደጉት አዲስ አበባ ከተማ ውስጥ ነው። በትምህርት በኩል የመጀመሪያ ደረጃና ሁለተኛ ደረጃ አጋማሽ በአዲስ አበባ በሚገኘው የናዝሬት ትምህርት ቤት አጠናቀዋል። ሁለተኛ ደረጃ በእንግሊዝ ሀገር ተምረዋል። ለኮሌጅ ትምህርት ወደ አሜሪካ በመምጣት በሳይኮሎጂ እንዲሁም በመምህርነት ስልጠና ትምህርታቸውን አጠናቀው ለረጅም ዓመታት በመምህርነት አገልግለዋል። ወይዘሮ መንቀሌ ከመምህርነታቸው በተጨማሪ በጥገኝነት ወደ አሜሪካ የመጡ ኢትዮጵያውያንን በኢትዮጵያ ኮሚኒቲ አማካኝነት ረድተዋል። ይህ ቃለ መጠይቅ በአሜሪካ ሄሪቴጅ ፋውንዴሽን እና በሸገር 102.1 ሬዲዮ ለኢትዮጵያውያን ኦራል ሂስትሪ ፕሮጀክት በሲያትል ከተማ በኢትዮጵያ ኮሚኒቲ ጽፈት ቤት የተካሄደ ነው። ዛሬ ፌብሩዋሪ 25 2023 ነው። ወይዘሮ መንቀሌ ቀና ከኔ ጋር አሉ። እኔ ማዕዛ ብሩ ነኝ ከሸገር 102.1 ሬዲዮ። ወይዘሮ መንቀሌ በጣም አመሰግናለሁ ቃደኛ ሆነው እዚህ ስለመጡ በጣም አመሰግናለሁ። መንቀሌ ማለት ምን ማለት ነው?
መንቀሌ የቅድመ አያቴ ስም ነው። መንቀሌ የጆቴ ባለቤት ነበሩ፣ ጆቴ ቱሉ እና የሳቸው ስም ነው የተሰጠኝ። ሲነግሩኝ ቆንጆ ቅል ስጦታ ምናምን የሚሰጥበት ማለት ነው።
እንግዲህ ቅል ጌጥ ነው አይደለ? እኛ ሀገር ሙሽራም ስትዳር የሚሰጥ መሰለኝ አይደለ? ጌጥ እንደማለት ነው፣ ቆንጆ እንደማለት ነው። ግን እርሶ ስሞትን ይወዱት ነበር?
መንቀል የሚባለውን ስም አልወድም ነበር መጀመሪያ ላይ። ምክንያቱም አክስት ነበሩኝ የመንቀል ልጅ አሮጊት ነበሩ። እሳቸው ጋር አስካለ ጆቴ እሳቸው ጋር ስንሄድ ለመጠየቅ ሁል ጊዜ ሀደኮ ይሉኝ ነበረ እና እናቴ እንደማለት። እኔ አባቴን አልኩት ሁለተኛ መንቀሌ እንዳትሉኝ፣ ምክንያቱም የኚህ አሮጊት እናት አይደለሁም እኔ ልጅ ነኝ ብዬ በምንም አይነት መንቀሌ እንዳልባል ብዬ በሰው በሱዚ እናቴ ስወለድ ሱዚ ብላኝ ነበረ። በዛው ቀረሁኝ ለብዙ ጊዜ። እዚህ ሀገር መጥቼ ሳስተምር ስለኛ ሀገር አንዳንድ ካልቸሮች ነው ስለ ባህል አንዳንድ ፋክቶች ስነግራቸው እኛ ሀገር ሰው በአባቱ የመጀመሪያ ስም ነው የሚጠራው እላለሁኝ። ለምሳሌ አንተ ስምህ ጆርጅ ከሆነ የአባትህ መጀመሪያ ስም ፖል ከሆነ ጆርጅ ፖል ነው እንጂ የምትባለው ላስት ኔም ከሁሉ ጋር እንትን ያለ የለም ብዬ አስረዳለሁ። ሶ ያንቺ አባት ስም ጉማ ነው፣ ምክንያቱም ሱዚ ጉማ ነበርኩኝ ጉማ ነው ይሉኛል። አይደለም እሱ ያያቴ ስም ነው። ለምን? ምንም ምክንያት የለኝም እሱን ማስረዳበት። እኛ ጉማ የተባልንበት ምክንያት ከላይቤሪያ ስንመጣ እናቴ ምስስ ጉማ ትባላለች፣ ምክንያቱም አባቴ የቀና ጉማ ስለሆነ እኛ ደግሞ ሱዚ ጉማ እንደዚህ እያልን ቀጠልን በሱ። እና ሳስበው አባቴ ለምን ልጅ ወልዶ ወልዶ አንዳችንም በሱ ስም አንጠራም ብዬ መጨረሻ ላይ ስሜን ቀየርኩኝ። ስሜን ስቀይር ያው እሱ በሰየመኝ ስም የመጀመሪያ ስሜን እሱን መልሼ ወሰድኩኝ። መንቀሌ የአባቴ ስድሞ ቀና ስለሆነ ቀና። አሁን ግን ኢትዮጵያ ውስጥ በአያት ስም መጠራት ተጀምሯል። አሁን ይሄ ራሱ ኮንፊውዥን ይፈጥራል። ምክንያቱም እዚህ ስመዘገብ ሚድል ኔም የለኝም። መንቀሊ ቀና ኢዝ ማይ ላስት ኔም ብዬ ነው። ኢትዮጵያ ሲሄድ አንዳንድ ዶክመንት ላይ የአያት ስም ይሉኛል ጉማል፣ እና ግን በሱ አይደለም የምትጠሩኝ ይላለሁ። እና እንደገና ተመልሶ ኮንፊውዥን ተፈጠረ።
አሁን እኛም እንግዲህ ከቅርብ ጊዜ ጀምሮ እኮ ነው ፓስፖርት ላይ የአያት ስም እንደ ቤተሰብ ስም ሆኖ የተመዘገበው። እና አንዳንዴ አስቸጋሪ ነው አይደለ? በጣም
ስለዚህ እኔ መጀመሪያ በልጅነቴ በሱ ተቸገርኩ። ደግሞ እንደገና በሱ
በጣም ቆንጆ ስም ነው። እኔ ሰምቼ አላውቅም መንቀል የሚል ሰው።
ብዙ ሰው ሰምቶት አያውቅም። አሉ አንዳንድ ሰዎች እሱ ስም ያላቸው።
በጣም ቆንጆ ስም ነው። ስለዚህ እንኳን ቀየሩት። በጣም ጥሩ ነው። ወይዘሮ መንቀል ቀነአ አባቶ ክብር ዘበኛ ነበሩ?
አልነበር። አብዛኛው ጊዜ የራሱ ስራ ነበረው፣ የህግ ቢሮ ነበረው። ከዛም በላይ ቤቶች ብዙ ጊዜ እየሰራ ይሸጥ ነበር፣ ያከራይ ነበር። እንደሱ አይነት ስራ ነው የሰራው ለአብዛኛው ጊዜ።
በዛውም እኮ እግረ መንገዱን ስለ ልጅነቱ ስለ ወላጆቹም ተጨማሪ እንዲነግሩ ይፈልጌ ነው። እናቱ?
እናቴ ልሻን አለማየሁ ትባላለች። እሷ ተወልዳ ያደገችው ሀረር ነው። ሀይ ስኩሏን ቴጌመነን ነው የተማረችው።
ስራ ነበራቸው ወይስ
ልጆች ማሳደግ?
የቤት እመቤት። እመቤትነት እኮ ጥሩ ነው አይደለ? እና አባቱ ያው
እሱ መጀመሪያ የሰለጠነው በፖሊስ አባዲና ተማሪ ቤት ነበረ። ከዛ በኋላ ዲፕሎማት ሆኖ ላይቤሪያ ሞንሮቪያ ተሽሞ ነበረ። ከዛ በኋላ በቃ የግል ስራውን ቀጠለ ወደ ኢትዮጵያ ከተመለስን በኋላ።
ቤተሰባችሁ ውስጥ ስንት ልጅ ነው ያለው?
አራት። ሁለት ሴቶች፣ ሁለት ወንዶች ነን ከኔ ጋር ሁለት።
እርስዎ በልጅነቱ ያደጉባት አዲስ አበባ ምን መሳይ ነበረች?
እንዳሁኑ አልነበረም። ኦፍኮርስ ፖፑሌሽኑ በጣም አድጓል። አሁን ያኔ ብዙም ሰው አልነበረም፣
ትንሽ ነው ህዝቡ። ይተዋወቃል እርስዎ?
አዎ፣ እንደሱ ነበረ። በልጅነት ያው ቶሎ ስለወጣሁኝ ከሀገር ብዙም ከቤት ብዙም ውጭ አድቬንቸር ምናምን ምንም ነገር አልነበረኝም። አዎ፣ ያው በክረምት ጊዜ አጎቴ ጋር ቢሾፍቱ እንሄድ ነበር። እሱ ኤርፎርስ ነበረ።
ማን ይባላሉ እሳቸው?
ኮሎኔል ጋዲሳ ጉማ።
እንግዲህ ለሴቶች ደግሞ በዛን ጊዜ አዲስ አበባ ከቤት መውጣት አይፈቀድም አይደለ? ናዝሬት ስኩል ያደርሷቸዋል፣ መልሶ ይወስዷቸዋል።
ራሳቸው
ወደ ፒያሳ መሄድ
የለም፣ ቀጥታ አደረሱን። ከዛ ለአስር ተኩል ትሞላለች፣ መተው ፊት ያደረጉናል፣ ቤት ነው የምንሄደው።
እና ጥናትና
እነሱ ነበረ።
ለምንድን ነው ግን ከአስረኛ ክፍል ወደ እንግሊዝ ሀገር የላኩት?
ሀይ ስኩል ከገባሁ በኋላ አንድ ሀራምቤ የሚባል ግሩፕ ነበረ። ሀራምቤ ግሩፕ ውስጥ ዩኖ ወንዶችም ሴቶችም ነበሩ። እና እየዞርን ዩኖ እንዘፍን ነበረ፣ ኤንተርቴን እናደርግ ነበረ። የዛን ሳመር አባቴ ትንሽ አሰበች፣ ልጅ አለ አይደለም፣ እንዴት ነው
ወደ ሙዚቃ ልትሄድብኝ ነው?
ወደ ሙዚቃ መሄድ ሳይሆን ደስ አላለውም ይመስለኛል። ግን አለ አይደለም አትሳተፊም ማለትም አልፈለገም ነበረ። ግን አለ አይደለም ያኔ ወደ 14 15 ዓመት ነበር። እና ዩኖ ከወንዶች ጋር እየተቀላቀሉ በየቦታው መሄድ ያኔ ደግሞ በየክፍለ ሀገሩ ለመሄድ ሲዘጋጅ ነበር የሀራምቤ ተጫዋቾች። እና እሱን አልፈለገም። እኔና እህቴን እንግሊዝ ሀገር ላከን፣ አራቀን ማለት ነው ከሀራምቤም ከሚቀጥለውም ይሄ አለ አይደለም የቲኔጅ እንትን። ከዛ አራቀን። ምክንያቱ እሱ ይመስለኛል ለእኛ ያው እንግሊዝ ሀገር ልትሄዱ ነው ሲለን ደስ አለን። ምንም የጠየቅኩት ነገር የለም። ግን ወደኋላ ሳስበው እሱ መሰለኝ።
ሀራምቤ ግሩፕ እነማን ነበሩበት?
ሀራምቤ ግሩፕ ብዙ የሴንት ጆዜፍ ተማሪዎች ነበሩ፣ የናዝሬት ስኩልም ተማሪዎች ነበሩ፣ ሌላም ተማሪ ቤቶች ነበሩ። እነ አብዱል እነ ማን ነበረ?
አብዱል መሐመድ መሆን አለበት።
አዎ እሱ ነበረ። እነ ጆቫኒ እነ ማይክል አማን ዳንኤል ወጅራዚ ነው የሚኖረው አሁን እሱ እነሱ ነበሩ።
ምንድነው እንግዲህ ሀራምቤ ግሩፕ ሲባል አሁን እንግዲህ ወደ አፍሪካዊነት አጋለ ማለት ነው አይደለ?
ነው ያኔ ብዙ የአፍሪካ ሀገሮች ነፃ የወጡበት ጊዜ ነበረ። you know ያያየናቸው ነው አንድ ኦዩ የተመሰረተበት ጊዜ ነበርና ከአፍሪካ ከቀሩት አፍሪካ ሀገሮች ጋር ያለን ግንኙነት እየጠነከረ እየመጣ ነበር። ሀራምቤ let's pull together ማለት ነው በስዋሂሊ ቋንቋ። ከዛ ከኬንያ መተው አብረን ከነሱ ጋር ሁሉ እንትን እንነበረ እንዘፈን ነበር።
እንግዲህ በጣም የታወቀው ሀራምቤ 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 ባሞጃ የሚለው ዘፈን
ነው አይደል? እሱ ነበር ዋናው ዘፈናችን። እስካሁን ድረስ እንገናኝ ከቀሩት ሀራምቤ የነበሩት ሰዎች ጋር እንዘፍናለን። እሱ
ሀራምቤ ባሞጃ ትላላችሁ። በጣም በጣም እንቃት እኮ ነው አይደል? ከኢትዮጵያ ካለው አዲስ አበባ ካለው ሁኔታ ውስጥ ወጣ ብሎ ደግሞ ጎረቤት ሀገሮችን ሌላውን አፍሪካ መመልከት ስለ ነጻነት ማሰብ አይደል? ንቃት
እንደሱ ነው። እና አብረን you know አብረን ሀገሩን ኮንቲኔንቱን ራሱን ቢልድ አፕ እናረጋለን የሚል ስሜት አለ። እኔ ደግሞ በትንሽነቴ ላይቤሪያ ስለነበርኩኝ ያ ስሜት ነበረኝ ከነሱ ጋራ you know ጠንከር ያለ ስሜት ነበረኝ።
ምክንያቱም ብዙ ጊዜ ኢትዮጵያውያን ስለ ራሳችን ብቻ ነው አይደል?
አዎ አዎ። ገና ትዝ ይለኛል ኦዩ ሲመሰረት ሰዎች ሲመጡ ሰው እነዚህ አፍሪካኖች ነን እንጂ ምን ነው እኛ ከአፍሪካ እኩል አንቆጥርም ነበር። አዎ አዎ።
በጣም ጥሩ እንቅስቃሴ ነው ለነገሩ። አቶ አብዱል መሐመድም በብዙ በአፍሪካ ውስጥ ባሉ ነገሮች ይሳተፋል።
አዎ።
ጆቫኒ ሪኮ ሙዚቃ ላይ ነበር አይደል?
አዎ አዎ።
አሁንም ነው።
ነው። አዎ።
እነዚህ ናቸው እንግዲህ። ይሄ ነው እንግዲህ የኢትዮጵያ ወጣትነት ትዝታው። ወይዘሮ መንቀሊ እንግሊዝ ሀገር
ስትሄድ አዳሪ ተማር ቤት ነበርኩ። በጣም በቃ ከዛ አትሞስፌር ወጥቼ you know ሴቶች ናቸው ፈረንጆች ናቸው አዳሪ ትምህርት ቤት በጣም ስትሪክት ነበሩ።
የት ነበር?
ሞርተን ሆል የሚባል ወደ ዌልስ እና እንትን አካባቢ ነበር። ሩቅ ነበር እና አልወደድኩትም ነበር። በጭራሽ አልወደድኩትም ነበር እና ለምን መጣሁ ነበር የምለው። እና እረፍት ሲሆን ለንደን እንሄዳለን። እዛ የሆነች ጋርዲያን ነበረችን እየተከፈላት ነው ግን ያው she was responsible። ከዛ ኦሌቭሊን ሲጨርስ አባቴ አንድ ጊዜ መጣና ሲያየን በቃ ስነግረው ነበር ምን ያህል እንደምጠላው እና ይሄን ያህል ከጠላሽ እኮ መመለስ የለብሽም እዛ ላይ ለንደን ውስጥ ሌላ ትምህርት ቤት ገብቼ እዛ ኤሌቭል እየሰራሁ።
እንግዲህ ሁሉም ነጭ የሆነበት ትምህርት ቤት ማለት ነው አይደል?
አዎ። ለኔ በጣም አስቸጋሪ ነበር መቀላቀል አቃተኝ ከነሱ ጋር። you know ይለመዳል ግን የመጀመሪያ 2 3 ወር ብዙ አለቀስ ነበር። በቃ እዛም ሆነ አልፈልግም ነበር።
እህቶም ቢኖር
እሷ ደህና ነበረች ሌሎችም ነበሩ። በጠቅላላ 7 ነበርን ጥቁሮች ስንባል። ግን እሷ ቶሎ ተቀላቀለች ከነሱ ጋር እና ታናደደኝ ነበር ከፈረንጅ ጋር ማውጥ ወጃለ።
አዎ ከብዳል እንዴ በተለይ ለሚከታተል ሰው እነሱ የሚያርጉትን ነገር ለሚከታተል ሰው በጣም አስቸጋሪ ነው።
በጣም አስቸጋሪ ነው። you know ግን ይለመዳል። የማይለመድ ነገር የለም በህይወቴ ላይ ወቁት እሱ ነው።
ከዛ ለንደን 1 አመት እንግዲህ
ለንደን 1 አመት ከዛ በኋላ ተመልሼ አዲስ አበባ ሄድኩኝ። እዛ ዩኒቨርሲቲ መግባት ስሞክር የማትሪክ መፈተን ነበረብኝና እሱን ተመልሰሽ 12ኛ ክፍል ገብተሽ ምናምን ሲሉኝ አይ ጓደኞቼ ሁሉ ዩኒቨርሲቲ ገብተዋል ወይ ወጥተዋል ከሀገር ወይ ዩኒቨርሲቲ ናቸውና ተመልሼ 12ኛ ስገባ አልታየኝም። በቃ
ወደ አሜሪካ
መጣሁ።
እንግዲህ ወደ አሜሪካ መሄድና መማር ሁሉም ሰው የሚመኘው ሁሉም ወጣት የሚመኘው ነበር አይደል? በዛን ጊዜ
አዎ አሜሪካ ነው እንጂ እንግሊዝ ሀገር ነው አሜሪካ ነው ሰው ሁሉ መምጣት የሚፈልገው። ካሊፎርኒያ መጣሁኝ።
ፓርቲ ተደገሰ?
አልተደገሰም። አመቱን በሙሉ ፓርቲ ስናረግ ነበር። ያኔ ተመልሼ 1 አመት ቆየዋል።
ጥሩ ጊዜ ነበር ያንዳ።
ጥሩ ጊዜ ነበር። ምንም ካለ ምንም ሐሳብ ካለ አለ አይደለም።
የሀራምቤ ግሩፕ ጋር እንደገና ተገናኛችሁ?
በግል አው እንጂ
ቡድኑ
I don't think ያኔ ሀራምቤ አልነበረም አይመስለኝም።
አምሹርና አብዱልም ወደ ፖለቲካው በጣም አመዘነዋል።
እንግዲህ ያው በኃይለ ስላሴ ጊዜ ነበር ስለዚህ እንጃ ሜቢ
ተመዘነው
ይሆናል።
ካሊፎርኒያ ትምህርት ቤት ተፈልጎ ተገኝቶ ነው?
አዎ ትምህርት ቤት ተፈልጎ አንድ የኔ ዘመድ ነበር እሱ እኔ ወደ አሜሪካ ሲሄድ ወደ ኒውዮርክ ሊሄድ ነበር አስፈራራኝ። ኒውዮርክ መርሽን ኮልፈሽ ነው የምታድሪው ምናምን you know ካሊፎርኒያ እንደዚህ ነው በቃ ካንተ ጋር ሄዳለሁ አልኩኝና ከሱ ጋር ሄድኩኝ። ግን ተማር ቤት አክሰፕት ተደርጌ አይደለም የመጣሁት ዝም ብሎ you know እዚህ ከመጣሁ በኋላ አረጋለሁ ብዬ ነው። አመጣጤ ሁሉ ያኔ ጥሩ ጊዜ ነበር ለኢትዮጵያውያኖች። ቪዛዬን ሁሉ ከእንግሊዝ ሀገር ነው ያገኘሁት። መንገድ ላይ ወጥቼ አሜሪካን ኤምባሲ ሄጄ ቪዛ ጠይቄ ነው አሜሪካን ሀገር የመጣሁት።
እና አስቸጋሪ አልነበረም?
አልነበረም።
ብዙ ኢትዮጵያውያን ነበሩ በዛን ጊዜ? የለም። ይሄ እንግዲህ መቼ ነው?
በ1972
ማለት በእኛ 64 አካባቢ
ይሆናል።
እና ሎስ አንጀለስ ትንሽ ጊዜ ወዲያ ወዲያ አሉ?
ወሎስ አንጀለስ አሁን ቀጥታ ሎስ አንጀለስ አረፍንና አንድ ትንሽ አውሮፕላን ይዘን ሳንታ ባርባራ ሄድን። ሳንታ ባርባራ በጣም ትንሽ ከተማ ነች፣ ማንም ሰው የለም። አንድ ሌላ ኢትዮጵያዊ ነበረ በስኮላርሺፕ እግር ኳስ የሚጫወት እሱ እዛ ነበረ። ከሱ በቀር እኔና ዘመዴ ነበር በቃ።
እና ትምህርት ቤት
መሄድ ጀመርኩኝ ያው ደርግ እስከሚመጣ ድረስ።
ማን ነበር የሚከፍለው ለትምህርት ቤቱ?
ቤተሰቦቼ።
ገንዘብ ይልካሉ?
ገንዘብ ይልካሉ።
ይበቃ ነበር?
አዎ ይበቃ ነበር። እና ለተማር ቤቱ ይልካሉ፣ ለመኖሪያም አለ። ያኔ ደግሞ ተማር ቤቱ ውድ ነበር እንጂ ኑሮ ይሄን ያህል ውድ አልነበረ። ገንዘቡም you know እንዳሁን እንትን አልነበረ፣
ልዩነት አልነበረው። ሲመነዘረው
ማለት ሲመነዘር 2 ብር 50 ነው እንደዚህ ነበር ያኔ።
እና ለቤተሰቦቹም አይከብድም?
አዎ።
ምን መማር ፈለጉ ግን?
መጀመሪያ ቢዝነስ አድሚኒስትሬሽን። ያው አባቴ ቢዝነስ አለ ለቢዝነስ ጥሩ ትሆኛለሽ በማለት ነው እንጂ እኔ ፈልገው አልነበረም። ግን እሱን ነበረ ማጠናው። 2 ዓመት ብቻ ነው የተማርኩት፣ ከዛ ተቋረጠ ሁሉ ነገር ተቋረጠ።
66 አብዮት መጣ ኢትዮጵያ ውስጥ።
አብዮት ሲመጣ አዎ
ልመለስ ምናምን አላሉ?
አብዮት መጣ
እንዴት ይታሰባል?
አዎ እሱ አይታሰብም። ግን ትዝ ይለኛል እህቴ ያው ኢትዮጵያ እሱ አዛ ቀረች፣ ምክንያቱም ሃይ ስኩል ግራጁዌት አላረገችም ነበርና ተማር ቤት ገባች። ወንድሜም እንደዚሁ። ግን ትዝ ይለኛል ስጽፍላቸው እንደዚህ አይነት ሂስቶሪካል ሞመንት ኢትዮጵያ ለመኖሬ ያሳዝነኛል ምናምን ስላራሽ ተቀበጭ አዎ ይሄ ሂስቶሪካል የምን ሂስቶሪካል አርፈሽ ተቀመጭ አሉኝ። በቃ አዎ ያኔ ደግሞ እንዳሁን ስልክ የለ ምን የለ፣ በደብዳቤ ነው። 2 ሳምንት ይበጃል ደብዳቤው እስከሚደርስ። ስልክም ከሆነ ቀጠሮ ወስደሽ ኮሌክት ወይንም ፐርሰን ቱ ፐርሰን በእንትን ነው የምንነጋገረው። ስለዚህ ብዙም ግንኙነትም አልነበረ። አዎ
እና በቃ እዛው ቀሩ ተባሉ?
አልተባልኩም። በቃ ያኔ እንደሆነው ሁሉ ሰው እንደሆነው ሆነ። እዚህም ያለው ግራ ተጋባ፣ እዛም ያለው እንትናቸውን አላቅም። ያው የነበረውን ነገር እንሰማለን እንጂ you know actual እንዴት እንደነበረ ስሜቱን ምናምን ለማወቅ አስቸጋሪ ነው። ሩቁ
በቤተሰቦቹ ባለስልጣኖች በተገደሉበት ጊዜ ተገደሉ አሉ?
አዎ ተገደሉ አሉ። አዎ አስመስፍን አዎ ካሳ ወልደ ማርያም እሱ የአስካለጅ ሆቴል ነው እሱ ካዝኔ ነው እንደሱ አይነት ሰዎች አዎ የተገደሉ ነበሩ፣ የታሰሩም ነበሩ። እንደውም ያጎቴን የኮሎኔል ጋዲሳ የሆነ ዶክመንተሪ ሰርቼ ነበረ እሱ እዛ ላይ ብዙ ስለ ደርግ ያወራል፣ ምን እንደደረሰበት ያወራል።
በኋላ እዚህ ተገናኝታችሁ ነው?
እዚህ ተገናኝተን ለ90 አመቱ ድግስ አደረግንለት እና እኔ አንድ ነገር ላደረግለት ፈለኩኝ እና this is the best thing I could do ብዬ እሱን ኢንተርቪው አደረግኩት እና እዛ ላይ ብዙ ነገር በቃ ማልቀስ ሁሉ ጀመረ እዛ ላይ። እና እሱን ዶክመንተሪ ከሰራሁለት በኋላ ትንሽ after 90 years በቃ በቀን ያየዋል፣ ለሰው ይሰጣል። በቃ ማንነቱን ሰው ሁሉ አወቀለት፣ ደስ አለው። እና በሱ ምክንያት ነው የሰራው። ለልደቱ ስጦታ ነበር የሰራሁለት። ጥሩ ነገር ሆነለት፣ እሱንም እድሜ ጨመረለት።
በጣም ጊዜው በጣም ከባድ ነበረ ይመስለኛል።
አዎ
የተወሰደው ምርመጃ በጣም በቃ ሃርሽ ነው አይደለ?
ሰው ሁሉ በጣም አው
ደነገጠ። ብዙ ሰው ደነገጠ በዛ ልክ ነው።
አው ሁሉ ነገር እንደ ሾክ ነበር። ሰዎች ሲቀደሉ፣ ሰው በየቦታው ሲበታተን፣ ብዙ ዘመዶቻችን አናቅም ማን የት እንደሄደ። በኋላ ነው ከሌኮ እንግሊዝ ሀገር ነው የሚኖረው ከሌኮ እንደዚህ ቦታ ነው የሚኖረው መባባል ነው እንጂ ሲሞቱ እንኳን ቆይተሽ ነው የምትሰሚው።
በጣም ከባድ ጊዜ ነው። እናትና አባቶ ግን እዛው ቆዩ?
እናትና አባቴ ተፋቱ። እኔ ከወጣሁ በኋላ ነው የተፋቱት። ከዛ እሱ እዛው ቆየ። እሷ ቆይታ ወደ አይ ቲንክ 77 ሌላ ባል አገባች እና ኦስትሪያ ነበረ የሚኖሩት ከአዲሱ ባሏ ጋር።
ተተዋወቁም? ሩቅ ናችሁ?
በኋላ ተተዋወቅን። አዎ፣ አቶ ስባት ይባላሉ። እና ዩኤን ነበረ የሚሰሩት። እዛው ቪየና ነበረች።
አባቶ ግን እስከ መጨረሻ አዲስ አበባ ነበር?
አዲስ አበባ ነበር እሱ።
ወደዚህ አልመጡም?
ድሮ እኔ እዚህ እያለሁኝ ከደርግ በኋላ አልመጣም። ድሮ ግን እኔ ልጅ እያለሁኝ እዚህ ሀገር መጥቶ ነበር። አዎ።
ስለዚህ ሳትገናኙ ነው ብዙ ጊዜ ቆያችሁት?
1982 ተመልሼ ሄድኩኝ። ያኔ ደርግ ነበር ግን ተመልሼ ሄድኩኝ። ያኔ አገኘሁት እንግዲህ ከአስር ዓመት በኋላ መሆኑ ነው። ከዛ እሱ በ1988 ሞተ።
እንኳን ተገናኛችሁ።
ግን አትሊስት ያን ጊዜ አይቼዋለሁ። ከዛ በኋላ አልተገናኘንም።
አይ እንኳን ተገናኛችሁ። ለማንኛውም እኔ እንደዚሁ ተለያይታችሁ የቀራችሁ መስሎኝ ነው።
እናቴ እንደውም ሁለተኛ ባሏን ፈታ እዚህ መጣ። እዚህ ነው ያረፈችው። እዚህ ነበረች እስከ 1999 ነው የሞተችው። እዚሁ ሲያትል ነበረች።
አንድ ላይ ነበራችሁ?
ወል እሱ አፓርትመንት ነበራት።
ግን ቢሆንም ጥሩ ነው መጨረሻ ላይ አንድ ላይ መገናኘቱ። ከባድ ነው አደለ?
በጣም ከባድ ነው። ሰው ሁሉን ሰው ነው አፌክት ያደረገው ይሄ የሬቮሉሽኑ እንትን። ሁሉም አለ አይደለም፣ እኔን እንደዚህ ነው አፌክት ያደረገኝ። እህቴ ዘመቻ ምናምን ሄዳ ሌላ አለም ውስጥ ነበረች። ጨለንቆ የሚባል አገር ነበር የተላከችው። ሁላችንንም አፌክት አድርጎናል። ዋን ወይ ወር ነበር።
ልክ ነው፣ ልክ ነው። ወይዘሮ መንቀሌ ለኮሎኔል ጋዲስ አጉማ የዘጠናኛ ዓመት የልደት በዓል የሰሩላቸውን ዶክመንተሪ ከዩቱብ ላይ አግኝተነዋል። ኮሎኔል ጋዲሳ በኢትዮጵያ አየር ኃይል ለ30 ዓመታት ሰርተው ጡረታ ወጥተው መስቀል ፍላወር የተሰኘ ግል ድርጅት ከፍተው በመስራት ላይ ያሉ የመንግሥት ለውጥ ይደረጋል። የቀድሞ መንግሥት ደጋፊ በመባል ለ6 ዓመታት ይታሰራሉ። በሰርግ አጋጣሚ ወደ አሜሪካ ሄደው የመጨረሻ ዕድሜያቸውን በዚያ አሳልፈዋል። የኮሎኔል ጋዲሳን ታሪክ ዘግበው ስላስቀሩልን ወይዘሮ መንቀሌንን እያመሰገንን እግረ መንገዳችንን ኮሎኔልን ለማስታወስ ከታሪካቸው ላይ ይችን ታህል መርጠናል።
የገባሁት ኤርፎርስ በፈረንጅ አቆጣጠር በ1944 ነው። ራስ መስፍን ወሰዱኝ ጃንሆይ አውሮፕላን ለመማር ይፈልጋል አሉ። እና ጃን ጠየቁኝ፣ አውሮፕላን ነው ክውዘኛ ትፈልጋል አሉ። አይ እኔ አውሮፕላን መዳስ ፈልገው አልኩ። ምን ቋንቋ ነው የምትችልም አሉ። ጣሊያንኛ እችላለሁ አልኩ። እሱን ከቻልክ መግባት ይችላል፣ እዛ ይግባሉ። እጅ ነሳው። ከዛ በቃ ኤርፎርስ ገባው። ገና የመጀመሪያ ኤርፎርስ ገና ለጊዜው እየቀጠሩ እዛ አስገቡናል እንጂ ደንበኛ ተማሪ አልመጣም። አንድ ሁለት አውሮፕላን ከኬንያ ያልተገጣጠሙ መጥቶ አዲስ አበባ ተገጠመ። እንግሊዞች ከኬንያ የመጡ ሰዎች ገጥሞ ሄዱ። መጀመሪያ የመጣው አስተማሪ አንድ ግብጽ ነበር፣ ፓይሎት ተቀጠረ። ትንሽ እንደቆየ እሱ ሌላ መጡ፣ የጥቁር አሜሪካኖች 5 ይሆናሉ። እነሱ ተረከቡ። ትንሽ እንደቆዩ ስዊድኖች መቀጡ፣ ስዊድን ተቀጠሩ። እነሱ መጡና ደንበኛ ትምህርት ተጀመረ። ያን ጊዜ ኤርፎርስ ከከተማ ውጭ መሆን አለበት ብሎ ስዊድኖቹ ሄዱ። አይቶ ደብረ ዘይት ይሻላል አሉና እዛ መረጡ። እዛ ተባለ፣ በቃ እዛ ስራው ተጀመረ። ለተማሪዎችም የሚሆን ቤት፣ ምግብ ቤት፣ ሐኪም ቤት፣ ሁሉ ነገር ተሰራ። በቃ እየተስፋፋ ሄደ። አውሮፕላኖቹን መምጣት ጀመሩ። አውሮፕላን ሲገዛ አራት ልጆች ተመረጡ እነን ለማምጣት 50 ለቅነት መቼ ለኛ ትልቅ ነገር ነው መጀመሪያ ስንሄድ 50 ለቅነት ተሰጠን ጃኖ ፊት ቀርበን ጌታቸው ፈሬ መጀመሪያ ሁለተኛ ምትኩሙ ለተ ሶስተኛ የመቶ አለቃ ሚካኤል ሳይለማርያም ይባላል እሱ በአውሮፕላን አደጋ ሞተ ከኛ ጋራ ሄዶ ከተመለሰ በኋላ ነው እና አራተኛ እኔ ነኝ ጀመራ ኢትዮጵያኖች ያመጡት የመጀመሪያ አራታችን ነው ዘይና መጣ ነው ስለዚህ ነገር የሚያስገርም መጀመሪያ እንደሄድ ገብተን ሆቴላችን ገብቶን ተኛን ጧት ለቁስ ስነሳ ሰው ሁሉ ሜዳ ላይ ሞልቷል ደረገ ምንድን ነው ሰር እኛን ለማይዝ ነው ጥቁር አይተዋቁ ፈጽሞ ጥቁር አይተ ቁጭ ብለን ስናወራ እየደበቁ ይሉና ሶኛ ገረ ስቶኮል በረን በት የመጣ ነው ረጅም መንገድ ነው አንድ ሞተር ነው ሁለት ሞተር አለ አንድ ሞተር ከኒስ ወደ ቱኒስ የሶስት ሰዓት መንገድ የሚፈጅ መሬሳን ነው ኋላ ያንን ባህር ማቋረጥ ብዙ ጊዜ ይፈጃል ትንሽ እንደቆየን ደግሞ ዲ17 መጣ ትልቅ አውሮፕላን ነው እሱ አንድ ሞተር ሆኖ ትልቅ ነው ሚዲየም ቦምበር ነው የጦር አውሮፕላን ነው እኔና ምትኩ መጀመሪያ ብቻ ተለቀን ስንለማመድ ጧት ነበረ ጧት እና ሁለታችንም ተነስተን ምትኩ ዞሮ ሲያርፍ እኔ ከኋላ ነበርኩ እሱ አርፎ ዞሮ ሲል እኔ ከኋላ መጥቼ ሳርፍ ጎማ ፈነዳ ልክ መሬት ስነካ ጎማ ስመጣ ተገለበጥኩ እግሩ ወደ ላይ ሆነ እኔ ከስሮኛለሁ ደግነቱ ሜዳው እየተሰራ ነው እዛ እና ብዙ ሰራተኞች ነበሩ ወዲያኑ መጥቶ ብድግ አደረጉ ከስራ ወጡኝ እኔ ያን ጊዜ ምንም አላውቅም ኑሯችን በጣም ጥሩ ነበር ዲስፕሊን የሚባለው ኤርፎርስ እንዳለ ሌላ ቦታ አለም አይመስለኝም በእውነቱ በወጣት እድሜ አገሬን ወክዬ ብዙ አገር ሄድኩ ጎበኘሁም ከኤርፎርስ እኔ ብዙ ነገር ተምራል እንደገና ብወለድ ለዲስፕሊኑ ስል ኤርፎርስ መግባት ፈልጋለሁ ኤርፎርስ ለ30 ዓመት ሰርቻለሁ ከዛ ጡረታ ወጣሁ ጡረታ እንደወጣሁ በሶስተኛ ወር ነው ለውጥ የመጣ ከዛ ደርግ መጥቶ አገሪቷን ብትንትኗን አወጣ ጡረታ እንደወጣሁ አንድ ሆቴል ከፈትኩ መስቀል ፍላወር ይባላል እዛ ሲሰራ አንድ አመት ተኩል እንደሰራው እዛ ሆቴል ቁሜ ሁለት ወታደሮች መጡና በቃ እንግላቴራ አለሙና እጅ ወደ ላይ አሉ አንድ ህልም አለ ግቢ አለ እና ጨለማ ነው ሁለት ቤቶች አሉ እዛ በሩን ሲከፍቱ ምንም አታን ጨለማ ነው አይ እዚህ ሊገሉን ነው አልኩ በቃ ጧስ ነውጣ ግን ሌላ ቤት ውስጥ ለከም ሙሉ ሰው ነበር የታሰረ እዛ ተገናኘን እንዴ አንተን ታዝራል አንተም ታዝራል ምን የሌለ ሰው የለም እኮ ብቻ ለቀሙን ትምንት ወር ያህል እንደቆየን ለምንድን ነው የታሰነበት ምክንያቱ ነገር ምን አጠፋን ብለን መመልከቻ ጽፈን አቤቱታ አቀረብን ስምንት ወር ገና ስምንት ዓመት ታሰራለህ አለው ከባን አለቀ በቃ ቁጫል ተስፋ ቆርጠ ከ80 እስከ 90 ድረስ ነው አንድ ክፍል ውስጥ ቦታ የለም መሄጃ ቦታ የለም ቤት ውስጥ አንዱ ረግጦ ይሄድ እንደውን ነው እንጂ ዝም ብሎ ብቻ መተኛት ነው ጀላ ምንም የምናደርገው ነገር የለም በቀን አንድ ሰዓት ብቻ ነው የምንወጣ 23 ሰዓት ቤት ውስጥ ነው ውሃ ገንዳ ተሰርቶ ገንዳ ላይ ደሞ ቧንቧ ውሃ አለ እንደ ከብት በሱ ነው በእጃችን እንደዚህ እንጠጣ ምግብ ዘመዶቻችን የሚያመጡልን ሰውን አስሮ ምግብ መከልከል የት ዓለም ላይ አለ? በጣም የምታመመው አብዛኛው በምግብ ነው። ምግብ ልክ ይመረምራሉ ይቃ አንድ ዱላ አላቸው። ዱላ ይሄ ወፍራም ዱላ አለ። በሱ ዘግሮ ምን አርጎ ነው ውስጡን አይቶ ውሰድ ነው የሚለው እና ያመናል። ለምሳሌ ታሞ አንዱ ተነስቶ በር ዝግ ነው ወታደር ፊት ለፊት አለ መትረስ ይዞ በሩን መታ። ምን ሆነ አልስ አሞኛል ዝም አለ። አረ እባክህ ስለ ወንድ ልጅ አመላክ አረ መሞቴ ነው ክፈትልኝ አለ። ባቢዮት ጊዜ ቅዘን የለም አርፈተኛ አለ። ምን አርገ የሰውዬ መጥቶበታል። ምንም ለማድረግ አለ። ይሄ ምግብ የሚያመጡለትን ሳህን ዳር ይቀመጣል እዛ ቤት ውስጥ ተቀምጦ ከኢካድና ያሳድራል። ጧት ያው ወደ ውሃ ገንዳ ቦታ ገንዳ ልበት ቦታ ይሄድና በሱ መልሶ እንደሚልኩለት ስለሚያውቅ በደንብ አጥቦ ያስቀምጣል። ምክንያቱም ይሄን አርጋለ ብሎ መላክ አይችልም መጻፍ አይችልም እና አጥቦ ያስቀምጣል። ሰዎቹ ስመጡ መጥቶ መስለው ከነሱ ተቀጠረ ነው መጥቶ ስልና ለዘመዶቻችን ይሰጣሉ ማለት ነው። እና ሰሃኑን ይልካል። ለማግስቱ ደግሞ በዛ ሰዓት ተመልሶ መጣል። ጭካኔ አይነት አለው። የነሱ ልዩ ነው ልዩ ነው በጣም ልዩ ነው። ያየ ሰው ብቻ ነው ይሄን የሚያምነው። የሆነውን ሁሉ ተናግሬ መጨረስ አልችልም። ክብደቱ ሌላ ነው። ሰርተሽ ውጤቱ ይሄ ሲሆን ምን ታደርጋለሽ?
ወይዘሮ መንቀሊ አሜሪካ እንግዲህ ኢትዮጵያ ቢዮት በሚሆንበት ጊዜ መወሰን ያስፈልጋል አይደለ? ትምህርት ቆሟል ገንዘብ ከዛ አይመጣም።
አዎ።
እና ወደ ስራ መግባት አስፈልጎ
አዎ
ቁርጥን ማውቅ
አዎ ለሰርቫይቨል ክራኬት ነው ማመጣው። ተማር ቤት እንዴት ነው ከፍለው በግድ መስራት ነበርኩኝ። ስለዚህ ስራ ያስወኝ ነኝ። የቴሌፎን ኦፕሬተር ነበርኩኝ ሎንግ ዲስታንስ ኦፕሬተር
የት
ሳንታ ባራ ከተማ። ከዛ ከተማ
በቴሌፎን ካምፓኒ
አዎ ቲኢ የሚባል ቴሌፎን ካምፓኒ ነበር። ከዛ እዛው አንድ አመት ሜቢ ሁለት አመት ሰርቼ እዛው ካስተመር ሰርቪስ እንትን ውስጥ ገባሁኝ። እስከ 1980 ድረስ እዛ ነበር የሰራው። ከዛ ካሊፎርኒያ ኑሮ በጣም እየተወደደ መጣ። ባለቤቴ ከሺካጎ ነበረ እዛ ውዳል ነበረም እና በዛ ምክንያት ወደ ሺካጎ ሙቭ አደረግን። ያኔ ነው ስራውን የተውኩት።
ባለቤቴ አሉኝ እና በመሃል አገባሁኝ።
እንግዲህ ስራ ከያዝኩኝ በኋላ አንድ አመት እየሰራሁኝ ተማር ቤት እየከፈልኩኝ በጣም አስቸጋሪ ነገር ነበረ። ስለዚህ ከአንድ አመት በኋላ ተውኩት
ትምህርቱን ተውኩት።
ግን ተማር ቤት እያለሁኝ የተገናኘ ነው
ወጣት ተማሪ
አዎ እሱ የቪየትናም ወታደር ነበረ። ከዛ ሲወጡ የአሜሪካን መንግስት ይከፍልላቸዋል በጂአይ ቢል የሚባል እሱ በሱ በኩል ተማር ቤት ነበርና እንደዛ ነበር የተገናኘ ነው። ያው እሱ ትምህርቱን ተዋደድን ተጋባን። እሱ ቀጠለ ትምህርቱን እኔ ግን አልቻልኩም። የሱ ነፃ ነበር እኔ ግን መክፈል ነበረብኝ። ያውም ፎሬን ስቱደንት ፊ ነበር መከፍለው ኦን ቶፕ ኦፍ ዳት ዝም ብሎ የዚህ ሀገር እንትን አልነበረም።
ራሱ እንግዲህ ትምህርቱ ከተቋረጠ ደግሞ የመኖሪያውን ፈቃድ ደግሞ ችግር ውስጥ
ነበር። ሁሉ ጊዜ በቀን በቀን ሰው ወይ ፖሊስ ወይ አንድ ነገር ባየው ቁጥር ወይኔ ጉዴ ፈላ ዛሬ መጥቶ ሊወስዱኝ ነው ብዬ ነበር ማስበው። አዎ እኔ አግብቼ ቆይቼ ነው ግሪን ካርድ እንኳን ያወጣሁት። ለምን እንደቆየሁበትም አላቅም ብቻ
ወደዛ ለመመለስ ልቦ እየከጀለ
ይሆናል። አይ ካገባ በኋላ እንኳን እንደሱ አላስብም ነበር። አዎ
ጥሩ ትዳር ነበር።
አዎ ጥሩ ትዳር ነበር። አዎ
ግን ያው የውጭ ሀገር ሰው ስለሆነ ቤተሰቦቹ ምናልባት ቅር ሊላቸው ይችላል።
መጀመሪያ ላይ ያው በደብዳቤ ነው ጽፌ ላኩላቸው። አዎ ለአባቴም ለእናቴም እህቴ ስትነግረኝ እሷ ከዘመቻ ስትመለስ እናቴ በጣም በቃ እያለቀሰች ነው የነገረችኝ አለች። ከዛ እሷ የፈራችው ነው አባቴ ሲሰማ ምን እንደሚል ብዙ ተስፋ እሷ ላይ የጣለባት ልጅ ነች ብሎ የመጀመሪያ ልጅ ነኝ እና ብላ በጣም ፈርታ ነበረ። እሱ ግን ምንም እንትን አልመሰለውም። ለእሱ ወዚህ ዜር ቱ አክሰፕት። እሷ ግን ትንሽ ከብዷት ነበረ። ያውም የውጭ ሀገር ሰው ማግባት ሳልናገር ምን ሳልል አግብቻለሁ ብዬ ነው።
ደብዳቤ
ደብዳቤ።
ፎቶግራፍ አያይዘዋል።
ፎቶግራፍ አያይዤ ነበር።
በሰርግ ነው የተጋባችሁት ወይስ ማዘጋጃ ቤት ነው?
ማዘጋጃ ቤት ሄድን። ያኔ አብረን ነበር የምንኖረው እና የቪየትናም ጂአይ ቢሉ ሰው ማሪድ ከሆኑ የሚሰጣቸው እንትን አለ። ማዘጋጃ ቤት ሄደን ተፈራረምን እና ለሰው ተፈራረምን እኮ ተጋባን ምንም ብል ስናገር እንዴ እንደዚህም አይሆንም ብለው ትዝ ይለኛል። ጃንዋሪ 31 ነበር የተጋባ ነው። ፌብሩዋሪ ለቫለንታይን ዴይ ብድ ያለ ፓርቲ ሰጡልን። እሱ ነበር ሰርጋችን።
ጓደኞቻ
ያው የእሱ ዘመድ ነበረች እዛ እና በቃ እንትን አለች፣ ትልቅ ፓርቲ ያደረገችልን። የሰርግ ልብስም አለ፣ ዝም ብሎ አለ አይደለም።
አዎ ተደረገ። እሱ ማን ነው ስማቸው?
እሱ ግሬግ ኖርተን ይባላል። አንድ ቦክሰኛ አለ ኬን ኖርተን የሚባል የእሱ ዘመድ ነው። አዎ
የታወቀ ስም ነው።
አዎ በቦክስ ዓለም የታወቀ ነው።
ጥቁር አሜሪካዊ ናቸው ባለቤቱ። እንደው እሱ ደግሞ እንግዲህ ሌላ ቤተሰብ ውስጥ ነው የሚከተውት አይደለ? ሌላ ባህል ነው። እርሶ ስለ ሀራምቤ እንደው እውቀትም ቢኖሮት ሞንሮቪያን በመኖር ምንም በማለት ግን ይሄ ደግሞ ሌላ ነው።
ሌላ ካልቸራችን በጣም የተለያየ ነው። ብዙ ልዩነት
ኢትዮጵያውያን በአንድ በኩል አሉ ዘመዶቹ።
አዎ አሉ።
አዎ እነሱ
እዚህ ያሉት ስለነበሩ
ችግር አልነበረም።
ምንም ችግር አልነበረም። ግን አሁን ለምሳሌ ሰርግ ምናምን ተጋብዘን ስንሄድ እሱ ሁልጊዜ አንድ የሆነ ጓደኛ መውሰድ አለበት አብሮት። ምክንያቱም እኛ በአማርኛ ነው የምናወራው፣ ከሰው ጋር አንቀላቀልም። እኔም ትንሽ ከብደኛል እና እንትን እንዳይል ብሎ ሌላ ሰው ሁልጊዜ ይዞ መሄድ አለበት። ሌላ ልጆች ማሳደግ ላይ ብዙ ልዩነት አለን። አሁን ለምሳሌ አንድ ትልቁ ልጅ የተማሪ ቤት አንድ የሆነ ነገር ረበሸና አስተማሪ ደውላ፣ ያኔ ስፓንክ ይደረጉ ነበር ግን ፍቃድ ጠይቀው ነው እና ስትጠይቀኝ እንዴ
በቅጩ በደንብ
በደንብ ብዬ ከዛ በኋላ ለሱ ስነግረው አበደ። እንዴ ፈረንጅን ልጅ እንዴት ይነካል? በቃ አበደ። እና እንደዚህ አይነት ነገር መኖሩንም አላቅ። እኛ ስናድግ ተማሪ ቤት ከተቀጣን ምን አርገሽ ነው ተብለን ነው ቤትም
እንደገና ይደገማል
እንጂ ምክንያት ተጠይቁ ለምን እንዲሆነ ምን የለም። ስለዚህ ትናንሽ ነገር ነው ልዩነት አለና
በተለይ እኛ ከነጮች ጋር ያለን
ሪሌሽንሽፕ በጣም የተለየ
ነው።
እኛ እንደ ኩል ነው የምናያቸው፣ እዚህ ግን እንደ ቪክቲም ነን። ኢትዮጵያዊነትሽን ማንም አያቀልሽ የሚለኝ ነበረ። እዚህ ሀገር እስካለሽ ድረስ
ልክ እንደኔው
ይለኝ ነበር እና ቀስ በቀስ ይሰምጣል እሱ።
ልክ ነው፣ ልክ ነው። ይሄ ነው እንግዲህ እኛ ሁል ጊዜም አሁን እዚህም ከምናየው ግንኙነታችን ኢትዮጵያውያን ሳየው ሁል ጊዜም አንድ ቦታ በብዛት የሚሰፍሩበት ምክንያት፣ ሁል ጊዜም የሚገናኙበት ምክንያት አንዱም መቀላቀል ከባድ እየሆነ ነው አይደል?
ይከብዳል። ግን አሁን እዚህ ሀገር ያሉት ልጆች especially زي ተወልደው ሲያድጉ ልዩነቱን ቢያቁትም ለነሱ ቀላል ነው ምክንያቱም ተማር ቤት ከቀሩት ጋር ነው የሚያድጉት
እንዴከን
አዎ ለነሱ ትንሽ ቀላል ግን መጀመሪያ ላይ ሲመጡ ለብዙ ልጆች በጣም ከባድ ነበር አድገው ከመጡ ደግሞ ትልቅ ሆነው ከመጡ በጣም በጣም ይከብዳቸው ነበር ትናንሾቹ ናቸው በልጅነታቸው የመጡት ናቸው ደህና ደህና ቦታም የሚደርሱት ሁሉ ነገር እንትን የሚሉት እነሱ ናቸው
እንግዲህ አንዳንድ ጊዜ አፍሪካውያን አሜሪካውያን ባደረጉት ትግል ኢትዮጵያውያንም ያው እንደ ጥቁርነታቸው ቤኒፊት ያርጋሉ
አይደል? እኔ ብዙ ተጠቅም ያለው በሱ ነው አሁን ዩኒቨርሲቲ ኦፍ ዋሽንግተን ስገባ ኢኳል ኦፖርቹኒቲ ፕሮግራም ነበር እነሱ የእንግሊዝ ሀገር you know የምን A level የምን O level
ነው ምናቸው
ዳቸው አይደለም አው ግን you know ያቃሉ ምን እንደሆነ ፕላስ የኢኳል ኦፖርቹኒቲ ፕሮግራም ስላለ እሱ በኩል ከባው
ጥሩ ድል ነው እሱ እንግዲህ ባለቤቱ ሁለት ልጆች ወልዳቸዋል ሁለቱም ትልልቆች ናቸው የልጅ ልጅ ሁሉ አይታቸዋል አይደለ ባለቤቱ ግን የሉም አሁን
እሱ በ1989 he had a heart attack እና በሱ ምክንያት አረፈ ልጆቹም ልጆች ነበሩ ትልቁ ልጅ 10 አመቱ ነበር
ከባድ ነው ብቻ ልጅ ማሳደግ
በጣም ከባድ ነው
አይ ብርቱ
ሁለት ወንዶች ደሞ
ትግል ነው
አዎ
ትግል ነው ወይዘሮ መንቀል እንግዲህ እርሶም ትምህርት ቤት እንደገና ተመልሰው ይገባሉና መምህር ይሆናሉ እሱ ያቀለዋል ብዬ እኮ ነው ልጆች ከልጆች ጋር የሚውል ሰው ልጆች ለማሳደግ
አዎ እንደውም ለኔ ጥሩ ነበር ምክንያቱም እነሱ ትንሹ ልጅ ሃይ ስኩል እንደገባ ነው ያስተማሪ ሆንኩ ብዙ ጊዜ ተማር ቤት እኔ የስምንተኛ ክፍል አስተማሪ ነበርኩኝ አንዳንድ ነገር መጣና እንደዚህ ይሄ ልጅ እንደዚህ ያለ ወይንም ወረቀቱን አሳይና ምን ማለቱ ነው ምናምን ስለው እንደዚህ እንደዚህ እኮ ማለቱ ነው ይሄ እና ትሬንዱንም ያሳዩኝ የኔ ልጆች ነበሩ እነዛም ያስተምሩ
ከልጆችም መማር አለኩ አይደል
እንዴ ሁሉ ጊዜ እንደውም ዋናው የኔ ፊሎሶፊ እንደሱ ነው ልጆቹ እኔም ከናንተ ማራለሁ እናንተም ከኔ ትማራላችሁ ነው ምክንያቱም እነሱ ራሳቸው ኮንትሪቢዩት ማድረግ እንደሚችሉ ላሳያቸው መፈልጋለሁ ደግሞ እነተም ነው you know እንትን ብቻ ሳይሆን ሁሉ ሰው ኮንትሪቢዩት ማድረግ እንደሚችል እንዲያውቁ ፈልጋለሁ ያው
ወዳስ ተማሪነት የገቡት ግን ኢትዮጵያውያን ወደዚህ መምጣት ሲጀምሩ በተፈጠረ ስራ አይደል ነው
አዎ ምክንያቱም
እንዲነግሩ ይፈልጌ ነው
አዎ እሱ ወደ
በ90ዎቹ ላይ
በአው
early
1990s
ነው
ገና በጣም ብዙ ኢትዮጵያውያን ወደዚህ መምጣት ሲጀምሩ ልጆቹ ተማር ቤት መግባት ሲጀምሩ ብዙ ችግር ነበር እና ነው እንዳጋጣሚ እኔ ሰዎች አገኘ ነበር ከዛ እነሱን እየረዳሁ ተማር ቤት ማብሪያቸው ሄጄ ካስተማሪ ጋር ሲነጋገር ምናምን ስል you know ያኔ ገና ግራጁዌት አድርጌ ነበር you know ቮሎንቲርም ያደረኩኝ ከልጆቹ ጋር እንደ ቱተር ሆኜ ነበር ከዛ በኋላ እንቅጠርሻሉኝ እሺ አልኩኝ ለኔም ጥሩ የሥራ እድል ነበር ያኔ አሜሪካን ሀገር በጣም ከባድ ነበር ሥራ ማግኘት ገባሁኝ እዛ እንደ ኢንስትራክሽናል አሲስተንት እየሰራሁኝ ሳለ የአስተማሪነት የመሆን እድል አቀረቡልን ለብዙ ኢንስትራክሽናል አሲስተንትስ ያኔ እዛ ፕሮግራም ውስጥ ተሳተፍኩኝና ያኔ ተማርኩት በእነሱ ወጪ ነው ተምሬ አስተማሪ ሆንኩኝ ከዛ በቃ የቀረውን ሪታየር እስከማድረግ ድረስ አስተማሪ ነበርኩኝ።
አዎ አዎ 8ኛ ነው 9ኛ ክፍል ነው ያስተማርኩ
8ኛ
እንግዲህ ሚድል ስኩል የሚባለው
ማለት ስኩል የመጨረሻ
አመት። አዎ ምን ነበር የሚያስተምሩት?
እንግሊዝኛና እንትን ሶሻል ስታዲስ
ነበር የሚያስተምሩት።
ስለዚህ ያው ያሳቀኝ ምንድነው ያው you know english as a second language
ነው
አዎ እንግሊዝኛ ማስተማር ግን እሱን ነበር ማስተምረው። አዎ
መምህርነት በጣም የሚያስደስት ስራ ነው ለሚወደው ሰው አይደል?
ነው
ወደዱት እርሱ?
አዎ ወድጄዋለሁ ግን ስትረስፉል ነበር ምክንያቱም ሚድል ስኩል ውስጥ በቀን 150 ተማሪ ነው የምናየው ከነሱ ሁሉ ጋር ነው ብዙ አይነት እንትን አለ እኔ ማስተምሮ የነበርኩት ኢንተርናሽናል ስኩል ይባላል። የቦታው ነው ተማሪ የሚመጣው ከዩኖ ቤተሰቦቻቸው ከልዩ ሀገር ነው። እሱ መሆኑ ለኔ ደስ አለኝ። ምክንያቱም በቃ ፈረንጅ ብቻ አይደለም ወይንም ጥቁር ብቻ አይደለም፣
የተለያየ አይነት
ስለሆነ እኔ ደግሞ ዩኖ እዚህ ሀገር ትንሽ ማንነቴን ማወቅ ስጀምር ስለሆነ ትንሽ ደስ ያለኝ እዚህ መኖር ልጆቹንም አላ አይደለም በማንነታቸው እንዲደሰቱ ማንነታቸውን እንዲያቁ ማድረግ ይችላልሁ። የኔ ሳብጀክት ማተር በጣም ኦፕን ነበር ሶሻል ስታዲስ ስለሆነ እና ሂስትሪም ሳስተምር ሁሉንም አላ አይደለም የራሳቸውን አገር ሂስትሪ ኤክስፕሎር እንዲያርጉ አርጋቸዋለሁ። ሲጽፉ ምን ሲሉም ቤተሰቦቻቸውን ኢንተርቪው እንዲያደርጉ you know በሱ ነው ማስተምራቸውና ለነሱም ለኔም ለሁላችንም ጥሩ ነበር።
እርሶ እንደውም አንድ ምን አሉኝ ባለፈው ስንነጋገር የራሳቸውን ስም እንዲጽፉ አረጋቸው ነበር ያሉት።
በጣም ደስ ማለት በአማርኛ የአማርኛ ፊደል እሰጣቸውና ፊደል አስተምራቸዋለሁኝና ሁሉንም ፊደል ማስተማር ያስቸግራል። ስለዚህ ስማቸውን እንዲጽፉ መጀመሪያ ሲስተሙን አሳያቸው።
በግዕዝ ፊደል ማለት ነው።
እና አሳያቸውና ሁሉም የራሳቸውን ስም መጻፍ እንዲችሉ አደርጋቸዋለሁ። ወረቀታቸው ላይ ሲጽፉ መጀመሪያ በአማርኛ ነው ስማቸውን የሚጽፉት። አሁን ለምሳሌ ወረቀት ተቀያይረን እናርም ምናምን ሲባል የማንን ወረቀት እንደያዙ አያውቁም እነሱ። በአማርኛ ነው የተጻፈው። እኔ ብቻ ነኝ የማውቀው። ስመልስላቸው እኔ እመልስላቸዋለሁ። እና አንድ ሌላ ኢትዮጵያዊ ያለ ከኔ ጋር አንድ ተማሪ ቤት እናስተምር። እሱ አንድ ጊዜ ልጆቹ ሲረብሹት በአማርኛ ቦርዱ ላይ ይጽፋል ስማቸው። አንዱ አየችና እንዴ ለምንድን ነው ስሜ የተጻፈው ቦርዱ ላይ ትለዋለች። የታየሽ ስምሽን? ያው ጽፋዋል ስሜን አለችና ተነስታ ወስዳ አሳየችው። ሌሎቹም ያዩና እንዴ እኔስ ምን አድርጌ ነው ስሜ የሚጻፈው ሲል ደነገጠ። እንዴ ኬት ነው ይሄንን የተማራችሁ ስላቸው ምስቀና አነች የምታስተምረን መጣና አንቺ ጉደኛ እና በሱ ምክንያት ግን you know ለነሱም ጥሩ ነው ልዩ ነገር እንትን ይላቸዋል you know ልዩ ቋንቋ እንዳለም ቢያቁም አለ አይደለም ሲስተሙ እንዴት እንደሆነ በቀላሉ መማር እንደሚችሉ እንትን ማለት ይችላሉ። በነገራችን ላይ በፊት እኔ ተማር ቤት ስጀምር ላይብሬሪያ ነበርኩኝ አላልኩም?
አዎ።
አማርኛ አልችልም ነበር። ንግግሩን እችላለሁ ግን ፊደል ምናምን አልተማርኩም። ናዝሬት ስኩል እንደገባሁኝ አንድ የሰውየው ስማቸው ትዝ አይለኝም ግን አማርኛ አስተማሪ ናቸው እና እኔ እንደ ክፉ ሰው ነው የማያቸው። ምክንያቱም እንደማላቅ እያወቁ አንድ ቀን ቦርዱ ላይ ሂጂ ተባልኩ። እሺ ብዬ እዛ ቆሜ እንደዚህ የሆነ ነገር ጠየቁኝ። የማውቀው ነገር የለም ዝም አልኩኝ። ያኔ ደግሞ ወፍራም ነበርኩ። ምን ይቻሉ ጮካቸውን ወረወሩብኝና ይሄኔ ዳቦ ይሰጧት እኮ ቶሎ ብላ ትበላ ነበር። አልኩኝ ተመልሼ ሂጂ ስቀመጥ አንድ ልጅ ነበረች አጠገቢ በጣም ጥሩ እሷ እድሜዋ ከፍ ያለ ነበረ። ያኔ በእድሜ አልነበረም እንትንም ትልቁም ትንሹም ተደባልቆ ነው። እና ግዴለሽም እኔ አስተምርሻለሁ አለችኝ እና ፊደሉን አመጣች። ሲስተሙ እንዴት እንደሚሰራ ካሳየችኝ በኋላ
በጣም ቀላል ነው
ይሄው ነው እንዴ አልኩኝ። እና በቃ ያኔ you know እሷ ነች እንትን ያለችኝ
ፊደል ያስቆጠረች።
አዎ አይኔ ተከፈተ። ሁሉ ሳይ ስጋ ቤት ምናምን ማዳቦ ቤት ማንበብ ጀመርኩኝ። እና እንደሱ ነው እንትን ያልኩት። ስለዚህ አማርኛ የቀረው ድርሰት ምናምን ተውሳከ ግስ ጅኒ ምናምን ሲሉ ምንም ነገር አላቅም ነበር ዝም ብዬ ነበር ክላስ ውስጥ ቁጭ ማለት። ሶ እሱ ትዝ ያለኝ ነው ማስተምራቸው ለነሱ ሲስተሙን እንዴት አድርጋ እንደቀሩት ዝም ብሎ ቄስ ተማር ቤት ምናምን you know ሀሁ ቅጠሩ ቢባል ኖሮ ይሄን ያህል ኢንትረስትም ላይኖረኝ ይችላል። ግን እንደሱ ስለተማርኩት
በጣም ሲስተማቲክ በሆነ መንገድ አው ላይቤሪያ ተወልደው ወደ ላይቤሪያ?
አይ ቲንክ አንደኛ ክፍል ነው አንደኛ ክፍል ሳይሆን ሜቢ ሁለተኛ ክፍል ትዝ ይለኛል። አንደኛና ሁለተኛ መሰለኝ እዛ የነበርኩት። ግን መጀመሪያ ተማሪ ቤት ሲከፈት በኪንደርጋርደን ደረጃ ጀርመን ስኩል ነበር። ከዛ ወጥተን ነው ወደ ላይቤሪያ ሄድነው። ስንመለስ ደግሞ አባቴ ጀርመን ሊጨምረን ነበር መልሱን። በምንድን ነው መረዳቸው ነው ጀርመንኛ አላቅ ብሎ እንግሊዝኛ ያውቃል። ናዝሬት ስኩል ያኔ አዲስ ነበር እዛ ገባን።
በጣም ኢንትረስቲንግ። ልጆቹ ግን የመማራቸው በጣም ደስ ብሎኛል በጣም።
አዎ በእኔ ክፍል ውስጥ ያለ በቃ እኔ ያስተማርኩት ልጅ በሙሉ አማርኛ ይችላል። አንድ ሌላ ፕሮግራምም ነበር እዚሁ ሲያትል ልጆችን አማርኛ የሚያስተምር እዛም ቮለንቲር አደርግ ነበር። ከዛ ደግሞ ነበሩ ሌላ ጥቁሮች ምናምን አማርኛ መማር የሚፈልጉና እነሱንም አስተምር ነበር አማርኛ ዝም ብሎ ቮለንቲር ቅዳሜ ቅዳሜ።
ወይዘሮ መንቀሌ ቀና ጋር ያደረግነው ጨዋታ የመጀመሪያ ክፍል ይህን መሳይ ነበር። ሁለተኛውን ክፍል ከጥቂት ደቂቃዎች በኋላ ይዘን እንቀርባለን። ለአሁኑ ለመሰናበቻችን የመረጥንላችሁ ይህን ሙዚቃ ነው። አሁንም በድጋሚ የረፍት ቀናችሁን ከእኛ ጋር በጨዋታ እንድታሳልፉ እንጋብዛለን። ያላችሁበት ቦታም ምቹ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ።